ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የማክሰኞ ሰኔ 30 2012 ዓመተ ምህረት ዝግጅታችን ጀመረ። የኢትዮጵያ ፓርላማ የ146 ቢሊዮን ብር በጀት አጽድቋል። የጠቅላይ ሚኒስትሩንም ንግግር አዳምጧል።
ኢትዮጵያን ማፍረስ የሚቻለው መጀመሪያ እኛን ካፈረስክ በኋላ እንጂ እኛ ተቀብተን ኢትዮጵያን ማፍረስ ለማንም ማይፈቅድ መሆኑን በደንብ መገንዘብ ጥሩ አይፈቅድም። እኛ እየመራን እኛ በሕይወት እያለን የኢትዮጵያን መፍረስ አልፈቅድም ለማንም ቢሆን። ማንም ሰው ከኢትዮጵያ በታች ነው።
የበጀቱን መጽደቅ አፈ ጉባኤው አቶ ታገሰ ጫፎ አውጀዋል።
የ2013 በጀት ዓመት ረቂቅ በጀት አዋጅ ቁጥር 1221/2012 ሆኖ በሙሉ ድምፅ ጸድቋል።
በአብይ ርዕስ እንመለስበታለን። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ንጉሡ ታምሬ በቅንብሩ አብሮኛል። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ከዓለም ዙሪያ የተጠናቀሩ ዜናዎችን ይዤ ቀርብ ያለው ቆንጂት ታዬ ነኝ። የኤርትራ ፕሬዚደንት ኢሳያስ አፈወርቂ ትናንት ከግብጽ ፕሬዚደንት አብደልፋታህ አልሲሲ ጋር ካይሮ ላይ ተገናኝተው ተወያይተዋል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ባወጡት መግለጫ ሁለቱ መሪዎች ስለ አገሮቻቸው ግንኙነቶችና ስለ ክልላዊ ሁኔታዎች በስፋት ግልጽ የሆነ ውይይት አድርገዋል ብለዋል። መሪዎቹ የሀገሮቻቸውን ትብብር ለማጎልበት መስማማታቸውንም የማስታወቂያ ሚኒስትሩ አክለው ገልጸዋል። ሁለቱ መሪዎች በክልላዊ ጉዳዮች ዙሪያ ባደረጉት ውይይት በክልሉ ያሉ ገና ያልተነኩ ስፋት ያላቸው እድሎች ሁሉንም ሀገሮች የሚጠቅሙ መሆናቸው የማያከራክር ሆኖ ሳለ የተከሰቱ ተግዳሮቶችና ውጥረቶች እያጠሉበት መሆኑን ከግንዛቤ ያስገባ ውይይት አካሂደዋል ብለዋል የኤርትራ የውጭ ጉዳይ ሚኒስትር። አስከትለውም ሁለቱ መሪዎች የሁሉንም ወገኖች ጥቅም የሚያስጠብቅ የጋራ ጥቅማቸውንም የሚያራምድ መግባባትና ተጨባጭ እርምጃ እንዲወሰድ አብረው ሊሰሩ ተስማምተዋል ብለዋል። ፕሬዝደንት ኢሳያስ የሶስት ቀናት የግብጽ ጉብኝታቸውን አጠናቀው ተመልሰዋል። ሳውዲ አረቢያ በመካከለኛው ምስራቅ ከፍተኛ ብዛት ያላቸው የኮሮና ቫይረስ ተጠቂዎች ካሏቸው ሀገሮች አንዷ ናት። የቫይረሱ ህመምተኞች ቁጥር 213,000 እንደሆነና ወደ 2,000 የሚሆኑ ሰዎች ደግሞ ለህልፈት እንደተዳረጉ ዛሬ ተገልጿል። በዚህ ምክንያትም በአመታዊው የሐጅ በዓል የሚገኙ ሰዎች ብዛት እንዲገደብ ለማድረግ ተገዳለች። የምዕመናኑ ብዛት መቀነስ እየተዳከመ ያለው የሀገሪቱ ኢኮኖሚ ቁልቁል እንዲወርድ ያደርጋል ሲሉ ተንታኞች ይናገራሉ። የአሜሪካ ድምጽ ዘጋቢ ዴል ጋቭላክ ካማን በላከው ዘገባ ዝርዝሩን ይዟል። አዳነች ፍስሐዬ ታቀርበዋለች።
በሳውዲ አረቢያ የኮሮና ቫይረስ መዛመት እየበዛ በመሄዱ ሪያድ ያለው የዩናይትድ ስቴትስ ኤምባሲ የኤምባሲው ሰራተኞችንና ቤተሰቦቻቸውን ጨምሮ የአሜሪካ ዜጎችን ከሀገሪቱ ለማስወጣት ልዩ የአይሮፕላን በረራዎችን ሲያስተባብር ቆይቷል። ሳውዲ አረቢያ የዓለም አቀፉን ወረርሽኝ መዛመት ለመገደብ ከመጀመሪያውኑ ጠንካራ እርምጃዎች መውሰዷ ተገልጿል። ነገር ግን 30 ሚሊዮን ሕዝብ ባላት ሀገር ሌሎች ምክንያቶችም እንዳሉ ቴዎዶር ካራሴክ የተባሉ ተንታኝ ጠቁመዋል።
In Saudi, it was more of a lockdown, but Saudi Arabia, that's large and kind of porous and very...
Saudi Arabia ውስጥ የመንቀሳቀስ ገደብ ተደርጎ ነበር። ነገር ግን ሰፊና ብዙ ቀዳዳዎች ያሏት ሀገር በመሆኗ በህብረተሰቡ ውስጥ የተለያዩ አይነት ሰዎች አሉ። ሰዎች በድንበሩ አካባቢ ይወጣሉ፣ ይገባሉ። ስለሆነም የቫይረሱን መዛመት ለመቆጣጠር ከባድ ይሆናል። ለምሳሌ በሀገሪቱ ውስጥ አንድ ወይም ሁለት በቫይረሱ የተያዙ ሰዎች ቤተሰብ ጥየቃ ሄደው መላ ቤተሰቡ ላይ ቫይረሱን በማስተላለፋቸው በሀገሪቱ ለመዛመት ቻለ። የኮቪድ-19 ህመምተኞች ቁጥር የበዛበት ሌላው ቦታ ፍልሰተኛ ሰራተኞች የሚኖሩበት አካባቢ ነው።
የሳውዲ ባለስልጣኖች ሜካና መዲና ባሉት ትላልቅ መስጊዶች ላይ ሊደርስ የሚችለውን ጉዳት ተገንዝበው ወዲያውኑ እንደዘጓቸው ተንታኙ ቴዶር ክራሴክ ገልጸዋል። በአሁኑ ወቅት በሐምሌ ወር ማብቂያ ገደማ ሜካና መዲና ለመሄድ የሚችሉ ሰዎች ውሱን እንደሚሆኑ ታውቋል። በሃይማኖታዊ በዓል ከሚገኙት ሰዎች 70% ከሀገሪቱ 30% ደግሞ የሳውዲ ዜጎች እንደሚሆኑ ተገልጿል። የጤና ሰራተኞች ቅድሚያ እንደሚያገኙ የሀገሪቱ ባለስልጣኖች ጠቁመዋል። በፊት ግን ከ180 ሀገሮች የተጓዙ ከ2 ሚሊዮን በላይ የሚሆኑ ሰዎች ይገኙ እንደነበር ተገልጿል። ወደ ሳውዲ አረቢያ የሚጓዙ ሰዎች ብዛት መቀነሱ የሀገሪቱን ኢኮኖሚ እንደሚጎዳ ተንታኞች ሲናገሩ 12 ቢሊዮን ዶላር ያስገኝ እንደነበር፣ ይህም ያጠቃላዩ የሀገሪቱ ዓመታዊ ገቢ 7% እንደሚሆን አስገንዝበዋል።
በኮቪድ-19 ዓለም አቀፍ ወረርሽኝ ዜናዎች ደግሞ በዓለም ዙሪያ የኮሮና ቫይረስ ተያዦች ቁጥር ከ11.6 ሚሊዮን አልፏል። የሞቱት ከ539,000 በልጠዋል። ዩናይትድ ስቴትስ በኮቪድ-19 ምክንያት ሕይወታቸውን ያጡ ሰዎች ቁጥር በትናንትና ዕለት ከ130,000 ማለፉን የጆንስ ሆፕኪንስ ዩኒቨርሲቲ መረጃ አጠናቃሪ ማዕከል አስታውቋል። ዩናይትድ ስቴትስ በበሽታው ምክንያት በሞቱ ሰዎች ብቻ ሳይሆን ለቫይረሱ በተጋለጡት 2.9 ሚሊዮን ሰዎቿ ቁጥርም ከዓለም ግንባር ቀደምትነቱን እንደያዘች ነች። በአውሮፓውያን በዚህ ሐምሌ ወር የመጀመሪያ ሳምንት ውስጥ በቀን ውስጥ ከ50,000 በላይ ለቫይረሱ የተጋለጡ ሰዎች በምርመራ ተገኝተዋል። በርካታ ክፍለ ግዛቶች በቀን የሚገኙት ተጋላጮች ቁጥር ከምንጊዜውም የገዘፈ እንደሆነ እያስታወቁ ናቸው። የተላላፊ በሽታዎች ዋናው ኤክስፐርት ዶክተር አንቶኒ ፋውቺ ዩናይትድ ስቴትስ አሁንም በወረርሽኙ የመጀመሪያ ማዕበል እስከ ጉልበቷ እንደተነከረች ነች ሲሉ ትናንትና ተናግረዋል። በቫይረሱ ስርጭት ከከፋባቸው ስቴቶች አንዷ የሆነችው ቴክሳስ በአንድ ቀን ከተገኙት ተጠቂዎች ቁጥር ትልቁ የሆነው 8700 ሰዎች ማግኘቷን ይፋ አድርጋለች። ካሊፎርኒያና ፍሎሪዳን ጨምሮ የአንዳንድ ክፍለ ግዛቶች ባለስልጣናት በስርጭቱ መባባስ ምክንያት ቀደም ብለው የተነሱ ገደቦችን መልሰው አጽንተዋል። ካሊፎርኒያ ትናንት ብቻ በቫይረሱ መያዛቸው በምርመራ የተረጋገጡ 11786 ሰዎች መገኘታቸውን ይፋ አድርጋለች። አገረ ገዢው ጋቪን ኒውሰም በስድስት ተጨማሪ ወረዳዎች መጠጥ ቤቶች እንዲዘጉ አዘዋል። የጆርጂያ አትላንታ ከተማ ከንቲባ ኪሻ ላንስ ባተምስ ኮሮና ቫይረስ እንደያዛቸው ተዘግቧል። በእስራኤል የኮሮና ቫይረስ ስርጭት እያሻቀበ በመምጣቱ መጠጥ ቤቶች፣ የምሽት ክበቦች፣ የስፖርት መስሪያ ማዕከሎችና የህዝብ መዋኛ ስፍራዎች እንዲዘጉ ትናንት ትዕዛዝ ተሰጥቷል። እስካሁን በቫይረሱ መያዛቸው የተረጋገጡ ከ30,000 በላይ ሰዎች ተገኝተዋል። በእስራኤል ከ300 የሚበልጡ ሰዎች ደግሞ ሞተዋል። ይህ በዚህ እንዳለ የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ ከዩናይትድ ስቴትስ እና ከሜክሲኮ ፕሬዝደንቶች ጋር አዲሱን ክልላዊ የንግድ ቀጠና ስምምነት ምክንያት በማድረግ በተዘጋጀ የደስታ መግለጫ ስነ ስርዓት ላይ እንዲገኙ የተደረገላቸውን ግብዣ በኮሮና ቫይረስ ምክንያት ሳይቀበሉ መቅረታቸው ተዘግቧል። በአሁኑ ጊዜ ዩናይትድ ስቴትስ ውስጥ በየቀኑ በምርመራ የሚገኙት የኮሮና ቫይረስ ተጠቂዎች ቁጥር ከአንድ ወር ከነበረው እጥፍ እየታየ ሲሆን የብሔራዊ የአለርጂና የተላላፊ በሽታ ኢንስቲትዩቱ ዲሬክተር ዶክተር አንቶኒ ፋውቺ እውነቱን ለመናገር ይዞታው ጥሩ አይደለም ሲሉ መናገራቸው ተጠቅሷል። ወረርሽኙን ለመቆጣጠር የተወሰዱ የእንቅስቃሴ ገደቦች ከተነሱ በኋላ ስርጭቱ እያሻቀበ መምጣቱን ነው የጠቀሱት። በተዛመደ ዜና 3 ትላልቅ የዩናይትድ ስቴትስ የሕክምና ሙያ ማህበራት የሐኪሞች፣ የነርሶችና የሆስፒታል ባለሙያዎች ማህበራት ናቸው አሜሪካውያን አፍና አፍንጫ ጭንብል እንዲጠቀሙ፣ አካላዊ ርቀትን እንዲጠብቁና እጆቻቸውን እንዲታጠቡ ተማጽኖ አቅርበዋል። ከወራት በፊት የጤና ባለስልጣናት የሰጧቸው የመከላከያ ምክረ ሐሳቦች ፈጥነው እየተተዉ በመሆናቸው የቫይረሱ ስርጭት እያሻቀበ መሆኑን የሕክምና ባለሙያዎቹ አሳስበዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በኮቪድ-19 ዜና እንቆያለን። የብራዚል ፕሬዚደንት ጄር ቦልሶናሮ ኮሮና ቫይረስ በመርመራ እንደተገኘባቸው ተሰማ። ከጥቂት ቀናት በፊት ትኩሳትና ሌላም ህመም እየተሰማኝ ነው ብለው የነበሩት ቦልሶናሮ ዛሬ ነው ቫይረሱ እንደተገኘባቸው ይፋ ያደረጉት። ካሁን ቀደም ፕሬዚደንቱ ኮሮና ቫይረስ የደቀነውን አደጋ ሲያጣጥሉ የነበረ ሲሆን በአንድ ወቅት ለደጋፊዎቻቸው ስፖርተኛ ስለነበርኩ ቢይዘኝም ከምንም አልቆጥረውም ማለታቸው ይታወሳል። በሽታውን በመናቃቸውም የተነሳ የቫይረሱን መዛመት የሚከላከሉ መንገዶችን የሚያደናቅፉ እርምጃዎች ሲወስዱ ቆይተዋል። በአፍሪካ ዜናዎች የኬንያ ፕሬዝደንት ኡሁሩ ኬንያታ ዋና ከተማዋ ናይሮቢ፣ ሞምባሳና ማንዴራ አውራጃዎች መውጣት መግባት እንዲፈቀድ ያስተላለፉት ትዕዛዝ ዛሬ ጧት ተግባራዊ ሆኗል። ኬንያታ የጉዞ እገዳው መነሳቱ በቀላሉ መታየት የለበትም፣ ህዝቡ አግባብ ካልሆኑ ባህሪዎች መቆጠብ ይኖርበታል ሲሉ አስጠንቅቀዋል። ዓለም አቀፍ በረራዎች ላይ የተጣሉ ክልከላዎችም ከመጪው የአውሮፓውያን አቆጣጠር ነሐሴ 1 ጀምሮ እንደሚነሱ ኬንያታ አስታውቀዋል። በአገር አቀፍ ደረጃ የታወጀው ከምሽት 3 እስከ ንጋት 10 ሰዓት የሰዓት እላፊ በአንድ ወር ያራዘሙት ሲሆን የኮሮና ቫይረስ ስርጭት ከተባባሰ ደግሞ ሀገሪቱ ወደ ቀደሙ የእንቅስቃሴ እገዳዎች እንድትመለስ ይደረጋል ሲሉ አስጠንቅቀዋል። በኬንያ እስካሁን በምርመራ የተገኙ የቫይረሱ ተጋላጮች ቁጥር ከ8000 አልፏል። 164 ሰዎች ለህልፈት ተዳርገዋል። በደቡብ አፍሪካ ደግሞ የ6ኛና የ11ኛ ክፍል ተማሪዎች ኮሮና ቫይረስ ወረርሽኝ ከ3 ወራት በፊት ከገባ ወዲህ ለመጀመሪያ ጊዜ ወደ ትምህርት ገበታቸው ተመልሰዋል። የእጅ ማጽጃዎች ለተማሪዎች ተዘጋጅተዋል። ቢሆንም አንዳንድ ወላጆች ልጅ ያው ልጅ ነውና በማለት ቫይረሱን መከላከያ መንገዶችን ተግባራዊ ማስደረጉ እንደሚያስቸግር ስጋታቸውን እያሰሙ ናቸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት ለዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ሰኔ 30 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ጥቃት የደረሰባቸው ሰዎች፣ ብዙ ጉዳት የደረሰባቸው የጸጥታ አካላት ፈጥነው ስላልደረሱላቸው እንደሆነ እየተናገሩ ነው። የኦሮሚያ ፖሊስ ኮሚሽነር እንዲህ ያሉ ቅሬታዎች እንደደረሳቸውና ዝርዝር ምርመራ እንደሚደረግባቸው አመልክተዋል።
12 ሰዓት የጀመረ እስከ 8 ሰዓት ቃጠሎ ነበር። የሁሉ ቤት፣ የሁሉ ሆቴል፣ የሁሉ የግለሰብ ቤት ሲቃጠል ማንም ፖሊስም ሆነ ፌደራል የመጣልን የለም፣ የወጣም የለም።
እንግዲህ ይህ የግለሰቦች ቅሬታ አስተያየት ሊሆን ይችላል። አሁን ይህንን እንገመግምና በወቅቱ እርምጃ መውሰድና አለመውሰድ ላይ ክስተቶች ካሉ ከህግ አንጻር ተጠያቂ የሚሆኑ ኃይሎችም ሊኖሩ ይችላሉ። እውነት ከሆነ ማለት ነው።
ዘገባለን አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኢትዮጵያ ፓርላማ የ2013 ዓመተ ምህረትን በጀት ዛሬ አጽድቋል። ጠቅላይ ሚኒስትሩ በሀገሪቱ የወቅቱ ሁኔታ ላይ ያደረጉትን ንግግርም አዳምጠዋል። በዛሬው የፓርላማ ውሎ ላይ ድንገት ተገኙ የተባሉት ጠቅላይ ሚኒስትር አብይ አህመድ በወቅቱ የሀገሪቱ ሁኔታ ላይ ማብራሪያ የሰጡ ሲሆን ከሀገር ውጭ የሚገኙ ኢትዮጵያውያን የኦሮሞን ሕዝብ የመከፋፈልና ኢትዮጵያውያንንም የመከፋፈል ያሉትን ቅስቀሳ አቁመው ሀገር ውስጥ ገብተው በሰላም እንዲታገሉ ጠይቀዋል። የኦሮሞ ሕዝብ ለመቶ ዓመታት ታግሎ አሸንፏል። የትጥቅ ትግልና ጦርነት ከእንግዲህ አያስፈልገንም ብለዋል ጠቅላይ ሚኒስትሩ። በዛሬው ጉባኤ ላይ የአዲሱ የሲዳማ ክልልና የነባሩም የደቡብ ኢትዮጵያ ብሔር ብሔረሰቦችና ህዝቦች ብሔራዊ ክልል ጉዳዮችና በጀት፣ የኮቪድ-19ና የምርጫው ጉዳይም ተነስተው እንደነበር ስብሰባውን የተከታተለው ሪፖርተራችን መለስካቸው አመሃ ማምሻውን ነግሮኛል። ዝርዝር ጉዳዮችን ከርሱ እንስማ።
እንደምን አመሸ ሰለሞን?
እግዚአብሔር ይመስገን። እስቲ የፓርላማ ውሎ ምን እንደሚመስል አጫውተኝ።
ዛሬ ፓርላማው በአብዛኛው የተነጋገረው በበጀት ጉዳይ ላይ ነው። ዛሬ የተለየ የሚያደርገው የፓርላማውን ውሎ ሳይጠበቁ የሀገሪቱ ጠቅላይ ሚኒስትር አብይ አህመድ በስፍራው ተገኝተው ከተለመደው ውጪ እሳቸው አስቀድመው ከምክር ቤቱ አባላት ለተጠየቁ ጥያቄዎች ምላሾች ሰጥተው ነበረ። አቋኑ ይሄን ነበር የሚመስለው።
እስቲ ከበጀቱ ጉዳይ እንነሳና በምን ሁኔታ ነው በጀቱ የጸደቀው? ምንስ ንግግር ተደርጎበት ነው? እንግዲህ ውይይት አልተደረገም ካልክ እንዴት ነው ሊጸድቅ የቻለው በጀት? ምንድን ነው የጸደቀው?
የምክር ቤቱ የገቢ በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ ባቀረቡት ሪፖርት መሰረት እንደሰማ ነው፣ ወደ ስብሰባው መጨረሻ ላይ ነው የገለጹት። እንግዲህ ምክር ቤቱ በባጀቱ ጉዳይ ላይ በተለያየ ደረጃ ለአንድ ወር ያህል ጊዜ ሲወያይበት እንደቆየ ተገልጿል።
ማን ናቸው እሳቸው?
እሳቸው የገቢ በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ለምለም ሂደጎ ናቸው። እሳቸው እንደገለጹልን እንግዲህ በዚህ ረቂቅ አዋጅ ላይ የበጀት አዋጅ ማለት ነው የተለያዩ የህብረተሰብ ክፍሎች ሀሳባቸውን ሰጥተውበታል። በተለያየ ደረጃ ምክር ቤቱ ተወያይቶበታል። የቋሚ ኮሚቴውም ይህንን ጉዳይ ብዙ ጊዜ ሲወያይበት የቆየ ጉዳይ እንደነበረ አስረጆች መጥተው ከገንዘብ ሚኒስቴር በተለያየ ደረጃ ያሉ ከሚኒስትር ዴኤታዎች ጀምሮ እስከ ዳይሬክተር ድረስ በዚህ ጉዳይ ላይ ማብራሪያ ሲሰጡበት እንደነበረ እና ኮሚቴው በአጠቃላይ ይህንኑ ተነጋግሮ ለውሳኔ እንዳቀረበ ነበር የገለጹት። በዚሁ መሰረት ዛሬ ጠቅላላ በጀቱን ብንመለከት ለ2013 የሀገሪቱ በጀት ሆኖ የተመደበው 476 ቢሊዮን ብር ሲሆን ከዚህም ካፒታል በጀቱ 136 ቢሊዮን ብር ሆኗል። መደበኛ በጀት ደግሞ 133 ቢሊዮን ብር ሆኗል። የምክር ቤቱ አፈ ጉባኤ አቶ ታገሰ ጫፎ በዚህ መልክ ገልጸውት ነበረ።
ስለዚህ የፌደራል መንግስት የ2013 በጀት አመት ረቂቅ በጀት አዋጅ ቁጥር 1221/2012 ሆነው በሙሉ ድምፅ ጸድቋል።
ከዛ በተረፈ ከሀገር ውስጥ ለዚህ በጀት ማለት ነው የተሰበሰበው ገቢ ወደ 350 ቢሊዮን እንደሆነና የበጀት ጉድለቱም 126 ቢሊዮን ብር ብቻ እንደሆነ ይህም እንግዲህ ከውጭ ብድርና ከሀገር ውስጥ ብድር የሚሟላ እንደሆነ ነበር የተገለጸው። ባጭሩ
መቼም ብቻ የሚባል አይደለም 126 ቢሊዮን
ትንሽ ቁጥር አይደለም።
መንግስት እንዴት እንደሚያሟላው ያውቃል። ምክንያቱም ይሄ የበጀት ክፍተት ነው በሀገሮች ኢኮኖሚ ላይ፣ ምጣኔ ሀብት ላይ፣ በአስተዳደራቸውም ላይ ብዙ ጊዜ ችግር የሚፈጥረው እና እንግዲህ በበጀቱ ጉዳይ ለጊዜው ይሄንን ያህል ከተነጋገርን፣ መቼም የኢትዮጵያ ፓርላማ በዚህ ጊዜ ተሰብስቦ የሰሞኑን የሀገሪቱን ሁኔታ በተለይ ኢትዮጵያ ውስጥ በኦሮሚያ ክልል ከ320 ወረዳዎች የኦሮሚያ በ40 ውስጥ የተከሰተውን የጸጥታ ችግር ያለመረጋጋትና የሁከት ሁኔታ ሳይመክር አይቀርምና ተነስቶ ነበር። ይሄ ጉዳይ
ተነስቶ ነበረ። የተለያዩ ጥያቄዎች ተነስተው ጠቅላይ ሚኒስትሩ በሚገባ መልስ ሰጥተዋል። እነዚህ ጥያቄዎች በትክክል የደረሰውን ጉዳት እንኳ በብዛት ባይገቡበትም ይሄ ከሀገሪቱ አጠቃላይ ፖለቲካ አኳያ ምን መሆን እንዳለበት፣ እንዴት መሄድ እንደሚገባ በእሳቸው አስተያየት ያለውን ገልጸዋል። እሳቸው እንደሚሉት ኦሮሞ ባለፈው 100 ዓመት ለነጻነቱ ታግሏል እና በዚህ ትግልም ነጻ ወጥቷል። ከዚህ በኋላ የመሳሪያ ትግል ያስፈልጋል ብዬ እኔ አላምንም ነው የሚሉት። በተለይ የዚህ ሁከት መነሻ የሆነውን እውቁን የሙዚቃ ሰው ሀጫሉ ሁንዴሳን ሞት አንስተው ሲሆን እንደሱ በግልጽነት በጨዋነት እና ደግሞ በጀግንነት ፊት ለፊት ነው መታገል ካለባችሁ መታገል ያለባችሁ፣ ውጭ ያላችሁ ዝመት ተነሳ ብላችሁ ሁን ሰው ለቀውስና ለውከት የምትቀሰቅሱ እዚህ መድረኩ ተመቻችቶላችኋል እና መታችሁ በጀግንነት በድፍረት ተከራከሩ እንጂ ውጭ ሆናችሁ አትቀስቅሱ የሚል እንትን ነበር የሰጡት። ስለዚህ ይሄ ቀውስ ሁለተኛ እንዳይመለስ በተቻለ መጠን በሰላም ቢሆን ይሻላል፣ በድርድር ቢሆን ይሻላል። ሰላማዊ መንገድና ጦርነትን ግን በአንድ ላይ አያይዞ መሄድ ከዚህ በኋላ አይሆንም። በተለይ ደግሞ እንደውም ከሀገር መፍረስ ጋር አያይዞ የተናገሩት በጣም ምናልባት ብዙ ሰዎችን ያስገረመ አባባል ብለዋል። ይህን ላሰማ መሰለኝ።
መልካም።
ኢትዮጵያን ማፍረስ የሚቻለው መጀመሪያ እኛን ካፈረስክ በኋላ እንጂ እኛ ተከፍተን ኢትዮጵያን ማፍረስ ለማንም አይፈቀድ መሆኑን በደንብ መገንዘብ ጥሩ። አይፈቀድም። እኛ እየመራ እኛ በሕይወት እያለን የኢትዮጵያን መፍረስ አልፈቅድም ለማንም። ማንም ሰው ከኢትዮጵያ በታች ነው። ይህን አክብሮ መሄድ አስፈላጊ ይሆናል። ይሄ ካልሆነና ጦርነት ነው መፍትሄው፣ ሰላም አያስፈልግም፣ ዲሞክራሲ አያስፈልግም የሚል ከሆነ ደግሞ ህግ የማስከበር ስራ የሚሰራ ይሆናል። እና እንደዚህ አሁን ያለው በቅናት ላይ የተመሰረተ ፖለቲካ፣ ኦሮሞ የሚከፋፍል ፖለቲካ፣ ኢትዮጵያ የሚከፋፍል ፖለቲካ አይጠቅም፣ አይጠቅም። ኦሮሞ አንድ ነው። ሌሎች የኢትዮጵያ ወንድሞቹ ጋር በአንድነት ኢትዮጵያን ይገነባል። ይሄ ነው የትግል መንገዱ። የሚቀጥለው ምሄድ መከፋፈል ለጠላት እንጂ ለማንም አይበጅም። ውጊያ አያስፈልግም፣ ግጭት አያስፈልግም። አሁንም ለግጭት የሚያዘጋጁ ናቸው፣ ብዙ ናቸው። እኛ ምን ላይ ማተኮር እንዳለብን እና ብልጽግና እንዴት እንደምናወጣ ክሊር እይታ ስላለን በረባ በረባው ግጭት ውስጥ እየገባን የኢትዮጵያ መስሎ ለማናቀር አንፈልግም።
ይህን ነበር ያሉት እንግዲህ የጠቅላይ ሚኒስትሩ። እንደውም ሌላም የጨመሩት ነገር ነበር፣ እኛ በጉርሻዎች ስንጣላ ሞሰቡን ሊቀሙን የተዘጋጁ እንዳሉ መርሳት የለብንም ብለዋል።
ለመሆኑ በዚህ ፓርላማ ላይ ሪፖርት ቀርቧል? ስለ ሰሞኑ ሁኔታ በቁጥሮች የተደገፉ የደረሰውን በሕይወት ላይ በንብረት ላይ በአካል ላይ የደረሰውን ጉዳት የሚመለከቱ ቃላት በአስተያየትም ደረጃ ይሁን በሪፖርት ደረጃ ቀርቧል?
የለም፣ አልቀረበም። ይህን በተመለከተ ሰሞኑን በተከታታይ ከሚመለከታቸው አካላት ጠቅላይ አቃቤ ሕጉን ጨምሮ ሌሎችም አካላት እየሰጡ ነው እንጂ በዚህ ስብሰባ ላይ የተነሳ ነገር አልነበረም። ዝርዝር ነገር ማለቴ ነው።
መለስካቸው፣ በጣም አመሰግናለሁኝ ለዘገባ። እግዜር ይስጥልኝ። ደህና ምሽ።
አመሰግናለሁ ሰለሞን። መልካም ምሽት።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መለስካቸውን አመሰግናለሁ። የትንታኔው መጽሔት ይቀጥላል። የድምፀ ወያነና የትግራይ ቴሌቪዥን ስርጭቶች መቋረጣቸው ተሰምተዋል። ስርጭቶቹ የተቋረጡት የኢትዮጵያ መንግስት የሳተላይት አገልግሎት አከራይ ለሆነው የፈረንሳይ ኩባንያ ጥያቄ በማቅረቡ ነው ሲሉ የጣቢያዎቹ ኃላፊዎች ገልጸዋል። የጣቢያዎቹን ተጠሪዎች መቀሌ ያለው ሪፖርተራችን ሙሉጌታ አጽባህ አነጋግሯል። ለሀብታሙ ስዩም ተከታዩን አካፍሎታል።
በጣም አመሰግናለሁ ሙሉጌታ። በትናንትናው ዕለት የድምፀ ወያነ ቴሌቪዥን ጣቢያና ትግራይ መገናኛ ብዙሃን ጣቢያዎች ከሳተላይት ላይ መውረዳቸው ሲነገር ነበረ። በእርግጥ ስርጭታቸው ተቋርጧል ወይ የእነዚህ ጣቢያዎች?
አመሰግናለሁ ሀብታሙ። ትናንት ሰኞ ሰኔ 29/2012 ከቀትር በኋላ የሁለቱም ቴሌቪዥን ጣቢያዎች ስርጭት ከሳተላይት መውረዳቸው በተለያዩ መንገዶች ስንሰማ ቆይተናል። ያነጋገርናቸው የትግራይ ቴሌቪዥንና የድምፅ ወያነ ቴሌቪዥን ጣቢያ መሪዎችም ሁለቱም ጣቢያዎች እንደተዘጉ አረጋግጧል። ለዚህ ደግሞ በመንግስት ትእዛዝ ከሳተላይት ስርጭት እንደወረዱ ነው ክስ ያቀረቡት የሁለቱም ቴሌቪዥን ጣቢያ መሪዎች። የትግራይ ቴሌቪዥን ዋና ዳይሬክተር አቶ ተሻለ በቀለ ለአሜሪካ ድምፅ እንደተናገሩት ትናንት ከሳተላይት ከቀትር በኋላ ከወረደ ወደ አንዱ ወደ ፈረንሳይ ሀገር የሚገኝ የሳተላይት ተቋም ስለ ጉዳዩ ማብራሪያ ለመጠየቅ መደወላቸውን የገለጹት የተሰጣቸው መልስ ሲገልጹ ደግሞ ከኢትዮጵያ መንግስት ጣቢያው እንዲዘጋ ለፈረንሳይ መንግስት በተጻፈው ደብዳቤ መሰረት ነው የተዘጋው ሲሉ ነው የገለጹልን። በተጨማሪም የድምፅ ወያነ ቴሌቪዥን ስራ አስኪያጅ አቶ አበበ አስገዶምም በዚህ ጉዳይ ላይ አናግሬያቸው ነበር። የእሳቸው መልስም ተመሳሳይ ነበር። በተመሳሳይ ሰዓት ነው በትናንትናው ዕለት የቴሌቪዥኖቹን ጣቢያዎች ከሳተላይት እንዲወርዱ የተደረገው። እዚህም ሁለቱም ቴሌቪዥን ጣቢያዎች በስርጭት ላይ እንዳልሆኑ፣ በቀድሞው የስርጭት ጣቢያ ስር እንደማይገኙ ነው የገለጹት። ለዚህ ደግሞ ዋናው ተጠያቂ ያደረጉት የፌዴራሉ መንግስት ለተቋማቱ በጻፈው ደብዳቤ ነው እንደዚህ የተደረገው በማለት ነው ክስ እያቀረቡ የሚገኙት ሁለቱም ጣቢያዎች። አሁኑ ላይ በነበረው የቻናል ሊስት ላይ የሉ።
ሰሞኑ የብሮድካስት ባለስልጣን ለድምፀ ወያነ የቴሌቪዥን ጣቢያ ማስጠንቀቂያ መጻፉን አስታውቋል። ጠቅላይ አቃቢ ሕግም ደግሞ ምርመራ ከጀመረባቸው ተቋማት መካከል አንዱ መሆኑን አስታውቋል። በዚህ ጉዳይ ላይ ጣቢያው ያለው ምላሽ ምንድን ነው? ምን አይነት አቋሞችንስ ይዟል?
ማስጠንቀቂያ ደብዳቤ ተሰጥቷል የሚል ጥያቄም እኔ አንስቼላቸው ለሁለቱም ቴሌቪዥን ጣቢያዎች፣ ምክንያቱም ባለፈው በሚዲያም ተገልጾ ነበር፣ ትግራይ ቴሌቪዥን እና ድምፅ ወያነ ቴሌቪዥን ሁለቱም የማስጠንቀቂያ ደብዳቤ ተጽፎላቸው እንደነበረ ተገልጾ ነበር። እነሱ እንደተናገሩት ማስጠንቀቂያ ተሰጥቷል የሚል በሚዲያ ከተሰማ በኋላ እኛ ጋር አልደረሰም ደብዳቤውን፣ ማስተካከል ያለብንም ምን እንደሆነ አናውቅም ነው ያሉት። በዚህ ሂደት ላይ ደግሞ ምንም ደብዳቤው ሳይደርስ ነው ቀጥታ ከቴሌቪዥኑ ከሳትላይት እንዲወርድ የተደረገው፣ ትክክለኛ ያልሆነ አካሄድ ነው በማለት ነው እየተቃወሙት የሚገኙት የሁለቱም ቴሌቪዥን ጣቢያ አመራሮች። ትግራይ ቴሌቪዥን ሊጠቀምበት የነበረ የራሱ አንድ ቻናል አለ ትግራይ ቴሌቪዥን። በተጨማሪ ደግሞ በሌሎች በተለያዩ ሀገሪቱ ቋንቋዎች ለማስተላለፍ የከፈተው በሙከራ ስርጭት የነበረ ቻናል 29 የተባለ የቴሌቪዥን ጣቢያም እንደተዘጋበት ነው ቅሬታ እያቀረበ የሚገኘው የቴሌቪዥን ጣቢያም። እነዚህ ጣቢያዎች ሲዘጉ ምንድን ነው ማስተካከል ያለብን? የብሮድካስት ህጉ የጣስነው ምንድን ነው? የሀገሪቱ ህገ መንግስትስ የጣስነው ምንድን ነው ተብሎ ሳይገለጽ ምንም ሳናውቅ ነው ይህንን የተፈጸመው በማለት ነው የሚቃወሙት። አካሄዱም ትክክል አይደለም። መጀመሪያ እንኳን ስህተት ከፈጸምን ከሳትላይት ከመውረዳችን በፊት ምን እንደፈጸምን ይታወቃል። ከዛ በኋላ ደግሞ ህጉን በሚፈቅደው መሰረት ይሰረዝ ነበር ፈቃዳችን። ይህንን ሳይደረግ ነው ቀጥታ ከሳትላይት እንድንወርድ የተደረገው በማለት ነው የሚመልሱት።
ሙሉጌታ፣ እነዚህ ጣቢያዎች እንግዲህ ስርጭታቸው በነገርከን መሰረት ተቋርጧል። በመቀጠል ሊወስዷቸው ያሰቧቸው እርምጃዎች አሉ ወይ? ስርጭታቸውን ለመቀጠል ወይንም ደግሞ ጉዳዩን ወደ ሌላ ደረጃም ለመውሰድ ያሰቧቸው እቅዶች አሉ ወይ?
በዚህ ጉዳይ ላይ የድምፅ ወያነ ስራ አስኪያጅ የሆኑ አቶ አበበ አስገዶምና እንዲሁም የትግራይ ቴሌቪዥን ስራ አስኪያጅ አቶ ተሻለ ሲናገሩ ይህንን የተፈጸመበት ምክንያት የሀሳብ ልዩነትን ላለመቀበል፣ በተጨማሪ ደግሞ የትግራይ ህዝብ ካሁኑም በፊት ጥቃት ይደርስበት ነበረና ጥቃቱም የቀጠለ መሆኑን ሀሳቡን እንዳይገልጽ የተዘጋበት መንገድ ነው። ይህንን ደግሞ ዝም ብለን አናይም። ቻናል ቴሌቪዥኖቹን እንዲያስተላልፉልን ሳትላይት ጣቢያዎቹን ከአሁን በፊት ውል የገባ ነው መሰረት የከፈል ነው አለ ማስተናገድ አለባቸው እየተነጋገርን ብለዋል። በተጨማሪም ደግሞ ህዝባችንም አያጣንም በማለት ነው የተናገሩት። በተለይ የሀሳብ ልዩነትን የመቀበል ሁኔታ እየቀረ ስለሆነ በአንድ የፌዴራል መንግስቱ ሀሳብ ብቻ ማስተናገድ የሚፈለግበት መንገድ ስላለ ስህተት ነው በማለት ነው እያወገዙት የሚገኙት። በቀጣይ ግን በሳትላይት ለመምጣት እያሰቡ እንደሆኑ፣ በሌሎች አማራጭም በአሁኑ ጊዜ እየሞከሩ እንደሆኑ ገልጸዋል። አንዳንድ ቻናሎችን በራውም ትንሽ የተሳካ መንገድ እየሄደ ነው ሲሉም እየገለጹ ነው የሚገኙት። ሀብታሙ
አመሰግናለሁ ሙሉጌታንና ሀብታሙን። የኢትዮጵያ ብሮድካስት ባለስልጣንን ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ወደ ተከታዩ ዘገባ እንለፍ። ባለፉት 24 ሰዓታት ኢትዮጵያ ውስጥ አንድ ተጨማሪ ሰው በኮቪድ-19 ምክንያት መሞቱን የጤና ሚኒስቴር አስታውቋል። 108 ሰዎች ደግሞ ለቫይረሱ መጋለጣቸው በምርመራ ተረጋግጧል። ኤደን ገረመው የሚኒስቴሩን የኮሚኒኬሽንስ ኃላፊ ዶክተር ተገኔ ረጋሳን አነጋግራቸዋለች። የምርመራ ውጤቶቹን ከሚያስረዱበት ይነሳሉ።
ባለፉት 24 ሰዓት ውስጥ በአጠቃላይ 1969 የላብራቶሪ ናሙና ተወስዶ የላብራቶሪ ምርመራ ውጤት ደርሰዋል። ከነዚህ ውስጥ እንግዲህ 108 ያክሉ በኮሮና ቫይረስ መያዛቸው ተረጋግጧል። እነዚህም በክልል ብታይ ከትግራይ ክልል 3፣ ከኦሮሚያ 4፣ ቤንሻንጉል ጉሙዝ 1፣ አፋር 4፣ ጋምቤላ 13፣ አማራ 3፣ አዲስ አበባ 52 እና ሶማሌ ክልል 28 ናቸው። በአጠቃላይ እንግዲህ እስካሁን ያለው መረጃ የሚያሳየው የዛሬውን ጨምሮ በጠቅላላ በኮሮና ቫይረስ የተያዙ 6774 ናቸው። ከነዚህ ውስጥ በአጠቃላይ ደግሞ ያገገሙ የዳኑ 3301 ናቸው። ይሄ ወደ 48% አካባቢ የሆነ ከተያዙት ማለት ነው። በአጠቃላይ ደግሞ እስካሁን ለኮሮና ቫይረስ ህይወታቸው ያለፈው 120 ሰው ደርሰዋል። ዛሬውን አንድ ጨምሮ የአጠቃላይ የላብራቶሪ ምርመራ ስንመለከት የናሙና ላብራት ወስዶ የተመረመረላቸው 268,292 ያክል ነው። አሁን ላይ በእጃችን ያለው ጽኑ ህሙማን 31
የኢትዮጵያ የጤና ሚኒስቴር ላለፉት 3 ወራት ያህል የኮቪድ-19 የናሙና ምርመራዎችን ወደ ውጭ ሀገራት ልኮ ከማስመርመር በመነሳት በሀገር ውስጥ በቀን ከ6,000 በላይ ናሙናዎችን የመመርመር ደረጃ አቅሙን አሳድጓል። ይሁንና ከባለፈው ሳምንት ጀምሮ የድምፃዊ ሀጫሉ ሁንዴሳን መገደል ተከትሎ በሀገሪቱ የተለያዩ ከተሞች በነበሩ አለመረጋጋቶች ምክንያት የምርመራ አቅሙን ከግማሽ በመቶ በላይ እንደቀነሰው ዶክተር ተገኔ ረጋሳ ይናገራሉ።
ወቅታዊ ሁኔታ ጋር ተያይዞ የምርመራ ተደራሽነታችን ዝቅ ብሏል። ከዚህ በፊት ከ5,000-6,000 በየቀኑ ናሙናዎች ተወስደው የምርመራ ውጤት ይደርሰን ነበረ እንደ ሀገር አቀፍ። ሰሞኑን ግን ስናይ አጠቃላይ እስከ 1,800-1,700 ዛሬውን ከ969 ደረሰን ያለውና ይሄ የምርመራ ተደራሽነታችን ላይ እንዲል ተደርጓል። ይሄ እንግዲህ በተለያዩ ምክንያት ነው ሊሆን የሚችለው። አንደኛ በየደረጃው የተደራጀው የኛ ፈጣን ምላሽ የሚሰጡ ቡድኖች አሉ። በየክፍለ ከተማውና በክልልም በተመሳሳይ መልኩ ተገቢ መልኩ የቤት ለቤት አሰሳም አለ። እሱም መስተጓጎል ደርሶበታል። አንዳንድ ከተሞች ላይ በተለይ የኦሮሚያ አብዛኛ ቦታ ወይም ደግሞ አዲስ አበባን ጨምሮ የመቀዛቀዝ የመዘጋት በተወሰኑ ቀናት ከስተዋል። ሌላ ደግሞ ህብረተሰቡም ወደ ቤት የመቆየት በተለይ አዲስ አበባ ላይ እኛም ዞር ዞር ብለን አይተን ነበርና ተወሰኑ 1-3 ቀናት ቤት የመቆየት ያለመውጣት በጤና ተቋማትና ወደ ምርመራው ማዕከል የሚላኩ ናሙናዎች በተገቢው መልኩ ተወስዶ በነበረው ሂደት ነበር ማለት አይቻልም። አሁን ግን መሻሻል እየታየ ይሻሻላል ብዬ አስባለሁ።
ዶክተር ተገኔ በሀገሪቱ ላይ እየታየ ከመጣው አንጻራዊ ሰላምና መረጋጋት አኳያ በሀገሪቱ ያሉ የምርመራ ማዕከላት ወደ ሙሉ አቅማቸው ተመልሰው የሚንቀሳቀሱበት ሁኔታ ዝግጅት መጨረሻቸውን ገልጸው በተለይም ከፍተኛ የሆነ ግጭትና የህብረተሰብ መሰባሰብ በታየባቸው ክልሎች ላይ የናሙና ምርመራ ቁጥሩን ለማሳደግ መወሰኑንም አስታውቀዋል።
አሁን የሰላሙም የጸጥታ መረጋጋት ሁኔታም የተሻሻለ ስለሄደ ትናንትና ጀምሮ ይህንን ከፍ ለማድረግና ወደ መደበኛው በ24 ሰዓት የሚደረጉ የናሙና ላብራቶሪ ምርመራችንን በፈጠርነው አቅም ልክ የሰርቬላንስ ቲሙ እንዲሁም ደግሞ በየአካባቢ የተደራጀው የጸጥታ ኃይል በመደበኛው ስራ እንዲገባ ለማጠናከር በተለይም ደግሞ ክስተቶቹ በተከናወኑባቸው ከተሞች ላይ ሰፋ ያለ ምርመራ ለማድረግ ቅድመ ዝግጅቶችን ጨርሰን ኦሪንቴሽን ተሰጥቶ ውይይቶች ተደርጓል። ሆፕፉሊ እየተሻሻለ ይሄዳል ብዬ አምናለሁ። በሂደት ግን እንዲሻሻል ከክልሎችም ጋር ተነጋግረናል። ክልሎችም እየሰሩበት ነው ያሉት።
የኢትዮጵያ የጤና ሚኒስቴር የኮሚኒኬሽን ኃላፊ የሆኑት ዶክተር ተገኔ ረጋሳ ሲያጠቃልሉም ሰሞኑን ከነበረው ሁኔታ አንጻር የኮሮና ቫይረስ በመጪዎቹ ሳምንታት ውስጥ ሊጨምር እንደሚችል ገልጸው ህብረተሰቡ ሳይዘናጋ እራሱ እንዲጠብቅና እንዲጠነቀቅ አጽንኦት ሰጥተው አሳስበዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
አመሰግናለሁ ዶክተር ተገኔን እንዲሁም ባልደረባዬን ኤደንን። ወደ ተከታዩ ዘገባ እንለፍ። ዩናይትድ ስቴትስ ውስጥ የኮቪድ-19 ህሙማን ቁጥር በከፍተኛ ፍጥነት እየጨመረ መሆኑ እየተነገረ ነው። ባለፈው ቅዳሜ የነጻነት ቀን በተከበረበት ዕለት ፍሎሪዳ ክፍለ ግዛት ውስጥ 11,458 ሰው ለኮሮና ቫይረስ መጋለጡ ተገልጿል። ሆስፒታሎች በኮቪድ-19 ህሙማን እየተጣበቡ መሆናቸው እየተሰማ ነው። ቫይረሱ በፍጥነት እየተዛመተባቸው ያሉት ከተሞች ከንቲባዎች ስጋታቸውን ገልጸዋል። የቫይረሱን መስፋፋት ለመገደብ በሚደረገው ጥረት ላይ ህዝቡ ቸልተኛነት ማሳየቱ እንዳሳሰባቸውም እየተናገሩ ናቸው ከንቲባዎቹ። የሪፖርተራችን ኬን ፈራቡን ዘገባ አዳነች ፍሳይ ታቀርበዋለች።
በአሪዞና ክፍለ ግዛት የፌኒክስ ከተማ ከንቲባ ኬት ከሌጎ የከተማይቱን የንግድ ተቋማት ቸኩለው መክፈታቸው አሁን ለተፈጠረው ችግር አስተዋጽኦ ማድረጉን አመልክተዋል።
We had crowded nightclubs handing out free champagne, no masks. are 20 to 44
በደንበኞች የተጣበቡ ነፃ የሚጠጣ ነገር የሚታደልባቸው የሌሊት ክበቦችን አይተናል። እዛ የተሰባሰቡት ሰዎች ያፍና አፍንጫ መሸፈኛ ጭንብል አላደረጉም። ከ20 እስከ 40 አመት እድሜ ክልል ውስጥ ያሉ ሰዎችም ናቸው በዛ መልክ ተሰብስበው ያመሹት። እዚያ ከባቢ በበሽታው የተጠቁት ሰዎች ደግሞ በዚህ እድሜ ክልል ውስጥ ያሉት ናቸው። ብዛት ባለበት የቤተሰብ መሰባሰብ እየተገኙ በዘመዶቻቸው ላይ ቫይረስ ያስተላልፋሉ። ምርመራ ማድረግን በሚመለከት ደግሞ ትልቅ ቀውስ ውስጥ ላይ ነው ያለነው።
የፍሎሪዳ ማያሚ ከተማ ከንቲባ ፍራንሲስ ሹዋርዝ ደግሞ በከተማቸው በአዲስ መልክ ለተዛመተው የኮቪድ-19 ቫይረስ ተናግረዋል።
But there's no doubt that the fact that when we reopened people started socializing as if the virus didn't exist.
የመንቀሳቀሱን ገደብ አላልተን የከተማይቱን እንቅስቃሴ እንደገና በከፈትንበት ወቅት ሰዎች የቫይረሱ ወረርሽኝ የሌለ ይመስል መሰባሰብ መጀመራቸው ግልጽ ነበር።
ስጋቱ የተከሰተው ዩናይትድ ስቴትስ ባለፈው ቅዳሜ እንደ አውሮፓ አቆጣጠር ሐምሌ 4 ቀን የነጻነት በዓልዋን ባከበረችበት ወቅት ነው። በአንዳንድ ቦታዎች በባህር ዳርቻ ወዳሉት መዋኛ ቦታዎች ለመሄድ የተሰለፉ መኪኖች ታዩ ነበር። በሌሎች ቦታዎች ደግሞ ሰዎች የርችት ተኩስ ለማየት ተሰባስበው ታይተዋል። ዋሽንግተን ዲሲ በሚገኘው ሜዳ ላይ የሀገሪቱ ፕሬዚደንት ዶናልድ ትራምፕ ለሕዝብ ንግግር ባደረጉበት ወቅት ወደ 130 ሺህ የሚጠጉ አሜሪካውያንን ሕይወት ያጠፋው ወረርሽኝ የሚደቅነውን አደጋ አቅልለው አቅርበዋል።
But now we have tested almost 40 million people. By so doing, we show cases.
አሁን ወደ 40 ሚሊዮን የሚሆኑ ሰዎችን መርምረናል። ይህን በማድረግም 99 ከመቶ ምንም አይነት ጉዳት እንደማይደርስ ለማሳየት ችለናል።
ፕሬዝዳንቱ የክትባት መድኃኒት ለማግኘትም ተናግረዋል።
We are unleashing our nation's scientific brilliance. And we'll likely have a therapeutic and or vaccine solution.
የአገራችን ምርጥ ሳይንቲስቶች ወይም የሳይንስ ጠቢባን እንዲሰማሩበት አድርገናል። ያዝነው አመት ከማብቃቱ በፊት በስድስት ወራት ውስጥ ማለት ነው ለቫይረሱ መድኃኒት ወይም ክትባት ሊገኝ ይችላል።
የሀገሪቱ የምግብና የመድኃኒት አስተዳደር ኃላፊ ስቲቨን ሃን ግን የሚመረጥ አገልግሎት እንዲህ አይነት ቃል ከመግባት እንዲቆጠብ አድርገዋል።
I can't predict when a vaccine will be available and I just want to tell you about FDA's role in this.
የክትባት መድኃኒት ሊኖር የሚችልበትን ጊዜ ለመተንበይ አልችልም። በርግጥ የክትባት መድኃኒት ለማግኘት ከዚህ ቀደም ባልታየ ፍጥነት ጥረት እየተደረገ ነው።
አና የይዘውም የክትባት መድኃኒት እስከሚገኝበት ጊዜ ድረስ ኮሮና ቫይረስን ለመከላከል መደረግ ያለባቸውን ነገሮች ጠቁመዋል።
This is a very rapidly moving epidemic, a rapidly moving pandemic, and any death, any case is tragic.
ይህ በከፍተኛ ፍጥነት የሚዛመት ወረርሽኝ ነው። ማንኛውም ሰው በቫይረሱ ሲያዝና ሲሞት ትልቅ ጉዳት ነው። ስለሆነም ይህን ለማስወገድ የሚችል ማንኛውንም ነገር ለማድረግ ዝግጁ ነን። ለአሜሪካ ሕዝብ ለለው የምፈልገው ነገር የሀገሪቱ የበሽታ መከላከልና መቆጣጠር ማዕከል የሚያወጣውን መመሪያ እንዲከተል ነው። የክፍላተ ግዛት መንግስታትና የአካባቢ አስተዳደሮች የሚያወጧቸውን መመሪያዎች እንዲተገብሩ ነው የምመክረው። የአካል ርቀትን መጠበቅ የማይቻልበት ቦታ ላይ ከሆናችሁ የአፍና የአፍንጫ መሸፈኛ ጭንብል ማድረግ ግድ ይላል። ሁሌም ቢሆን ጭንብል አድርጉ የሚል መመሪያ ካለም አክብሩት። እጃችሁን በቫይረሱ መከላከያ አጽዱ። ተጋላጭ ለሆኑት ሰዎችም ተከላከሉ። በቫይረሱ ከመያዝ ልንድን የምንችለው ይህን ስናደርግ ነው።
ዩናይትድ ስቴትስ ውስጥ እስካሁን ባለው ጊዜ 2.8 ሚሊዮን በኮቪድ-19 የተያዙ ሰዎች አሉ። በቫይረሱ በሽተኞችና በሞቱ ሰዎች ብዛት ከዓለም ቀዳሚ ቦታ መያዙን ቀጥላለች።
አመሰግናለሁ አዳነች። ወደ ተከታዩ ዘገባ ላሸጋግራችሁ አሁን። የድምጻዊ ሀጫሉ ሁንዴሳን ባልታወቁ ሰዎች መገደል ተከትሎ በኦሮሚያ ክልል የተቀሰቀሰው ተቃውሞ ወደ ጥቃት ተቀይሮ ክልሉ ካሉት ከ320 በላይ ወረዳዎች ወደ 40 በሚሆኑት ውስጥ ብዙ ህይወት ያጠፋ በብዙ ሰው ላይ የአካል መጉደል ያስከተለና ንብረት ያወደመ ሁከት እንደነበረ የኦሮሚያ ክልል ፖሊስ ኮሚሽነር አራርሳ መርዶሳ ገልጸዋል። በተለይ በጥቂቶቹ ወረዳዎች ውስጥ የተፈጸመውን ጥቃት ከፍተኛ ሲሉ ገልጸውታል። እስካሁን በተደረገው ማጣራት በክልሉ ውስጥ 145 ሲቪሎችና 11 የጸጥታ ጥበቃ ባልደረቦች መገደላቸውን ተናግረዋል። ጥቃት የደረሰባቸው ሰዎች ብዙ ጉዳት የደረሰባቸው የጸጥታ አካላት ፈጥነው ስላልደረሱላቸው እንደሆነ ገልጸዋል። ኮሚሽነሩ እንዲህ ያሉ ቅሬታዎች እንደደረሷቸውና ዝርዝር ምርመራ እንደሚደረግባቸው አመልክተዋል። በሌላ በኩል እስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ምክትል ሊቀመንበር አቶ በቀለ ገርባ፣ ጸሐፊው አቶ ደጀኔ ጣፋና የፓርቲው አባል አቶ ጃዋር መሐመድን ከቤተሰብ ውጪ ጠበቃ እንዳላገኛቸው ሊቀመንበሩ ፕሮፌሰር መረራ ጉዲና ገልጸዋል። መንግስት ሀገሪቱን ለማረጋጋት ብሔራዊ እርቅ እንዲያመጣ ጠይቀዋል። የባልደራስ ሊቀመንበር አቶ እስክንድር ነጋና ሌሎች አባሎች እንዲሁም የኢትዮጵያውያን አገር አቀፍ ንቅናቄ ሊቀመንበር አቶ ይልቃል ጌትነት ጠበቃ ሊያነጋግራቸው እንዳልቻለ የፓርቲዎቹ አመራር አባላትና ጠበቆች ተናግረዋል። በሌላ በኩል ዩናይትድ ስቴትስ ውስጥና በአውሮፓ ከተሞች የኦሮሞ ማህበረሰብ አባላት የአርቲስት ሀጫሉ ገዳዮች ተጣርተው ለፍርድ እንዲቀርቡ የጠቅላይ ሚኒስትር አብይ አህመድ አስተዳደር ከስልጣን እንዲወርድ የሚጠይቁ ሰልፎችን እያደረጉ ናቸው። ከአስተባባሪዎቹ ጋር ባደረግነው ቆይታ የሰውን ህይወት የሚቀጥፉ ድርጊቶችን አውግዘው በቪዲዮ የሚተላለፉ ጥላቻን ያዘሉ መልእክቶች የግለሰቦችን እንጂ የኦሮሞን ህዝብ የሚወክሉ አይደሉም ብለዋል። ጽዮን ግርማ ዝርዝር አላት።
የኦሮሚያ ክልል ፖሊስ ኮሚሽን ኮሚሽነር አራርሳ መርዳሳ የድምጻዊ ሀጫሉ ሁንዴሳን ባልታወቁ ሰዎች መገደል ተከትሎ በ40 የኦሮሚያ ክልል ወረዳዎች በተነሳው ተቃውሞና በጥቂት ወረዳዎች ደግሞ በደረሰ ከፍተኛ ጉዳት ትላንት ከተገለጸው የሟቾች ቁጥር የጨመረ ነገር እንደሌለና በዚህም የ145 ሰላማዊ ዜጎች እንዲሁም 11 የጸጥታ አባላት መገደላቸውን ተናግረዋል።
አርቲስት ሀጫሉ ሁንዴሳ በመሞቱ ምክንያት ተለያዩ አላማቸውን የፖለቲካ የሚሆን የግል አላማቸውን ለማሳካት የአርቲስቱን ሞት በመጠቀም ህዝቡ ለዛ ስሜቱን ለመግለጽ ሀዘኑን ለመግለጽ በወጡ ሰዎች ላይ አንዱ የህዝብ ሀዘን በማስመሰል ሌላው ህዝቡን ሰው ላይ የተለያዩ እርምጃዎች ወስዶ መንግስት ችግር እንደፈጠረው ለማስመሰል የተደረገው ነገር ነው። በዛ ምክንያት የሰው ህይወት አካልና ንብረት ላይ ጉዳት ደርሶታል። እንደ ኦሮሚያ እስካሁን በህይወት ሞቱ ፖሊስ ወደ 5 ናቸው። ከህዝብ ወጥተው ድንሽሻ ወደ 5 የሚሆኑ ከህብረተሰብ ደግሞ ወደ 145 ባለፈው እንደተገለጸው ህይወት ምክንያት ሊያልፍ ይችሏል። የተለያዩ የንብረትም ጉዳት ደርሰዋል እና እሱ ኦዲት እየተደረገ እየተቆጠረ ስለሆነ የተቃጠሉ ቤቶች አሉ፣ የንግድ ቤቶች አሉ፣ መኖሪያ ቤቶች አሉ፣ መኪኖች አሉ፣ የተወሰኑ የግል ሱቆችም አሉ እና ይሄ ከየ አካባቢው ተለቅሞ የማን እንደሆነ ግምቱ ምን ያህል እንደሆነ ይህንን የሚያጠራ መርማሪ ቡድኖች ተሰማርቶ እየሰሩ ነው ያሉት። ከህብረተሰቡ ጋር ተጣርቶ ሲቀርብ ለድልሰ ብናረግ ይሆናል። ከአሁን ግን ከኛ አካባቢዎቹ ኦሮሚያ ከ320 በላይ ወረዳዎች አሉ። ከዚህ ውስጥ ወደ 40 የሚሆኑ ወረዳ ላይ ነው ይሄ ችግር የተፈጠረው። ወደ 40 የሚጠገው ማለት ነው። ይሄ ሰፊን በሚመለከት ጉዳት የደረሰው ደግሞ በጣም ጥቂት ወረዳ ላይ ነው። ስለዚህ ተጣርቶ የሚቀርብ ይሆናል።
እነዚህ ጉዳት ደርሶባቸዋል ከተባሉት ወረዳዎች መካከል ከጥፋት መትረፋቸውን የሚናገሩትን ያነጋገርን ሲሆን ከሰኔ 22 ሌሊት ጀምሮ እንደየከተሞቹ ልዩነት ለተከታታይ 2-3 ቀናት በቡድን በተደራጁ ሰዎች በዘግናኝና ኢሰብአዊ በሆነ መንገድ ግድያ መፈጸሙን፣ አካል መጉደሉን፣ ንብረት መቃጠሉንና ሰዎች ከቀያቸው መፈናቀላቸውን ገልጸውልናል። ከእነዚህ ሰዎች መካከልም ደጋግሞ የሚያነሱ ጥቃቱ ሲፈጸም የፖሊስ ኃይል ቶሎ ወደ ስፍራው አልደረሰልንም ነው። በአርሲ ዞን በዴራ ከተማ ንብረት የተቃጠለባቸው እና ስማቸውን ለደህንነታቸው ሲባል እንዳንጠቅስ የጠየቁንን ሁለት ግለሰቦች ንብረታቸው እንደተቃጠለ ይናገራሉ።
ተወልጄ ያደግኩት እዛው ነው። ስጋ ቤትና ሆቴል ነው የኔ ሆቴል የተቃጠለብኝ። ስጋና መጠጥ ቤት ማለት ነው። እና በጣም ያሳዝናል። በጣም ሰቃ ውስጥ ነው ያለ ነው። በአሁኑ ሰዓት እጃችንን አጣምረን ጎሮ ቤት ነው ያለ ነው ማለት ነው። በቃ ባዶ እጃ ችንን ያለንን ንብረት አጥተነዋል። በቃ በሰው ሀገርም ተንከራተን እዚህም ለፍተን ያገኘነውን አጥተነዋል። ከእንደገና ደግሞ ቢያንስ 12 ሰዓት የተጀመረ ቃጠሎ ማለት ነው የሚደርስልን እንኳን አላገኘንም። ድንገት በተነሳ ነገር ነው አጫሉ ሞቷል በሚል ሰበብ ነው። ከ12 ሰዓት የጀመረ እስከ 8 ሰዓት ቃጠሎ ነበር። ይህ ሁሉ ቤት፣ ይህ ሁሉ ሆቴል፣ ይህ ሁሉ የግለሰብ ቤት ሲቃጠል ማንም ፖሊስም ሆነ ፌደራል የመጣልን የለም የወጣም የለም። መስመር መንገድ መዘጋት ምን ማለት ነው? በቃ ከእንቅልፋችን ተነስተን 9 ሰዓት ነው ከሌሊቱ ማለት ነው። ከዛ ሰዓት ያ ሁሉ የከተማው ቤት ሲወድም ፖሊስም ሆነ ፌደራልም ሆነ እባካችሁ ቢባሉ ትእዛዝ አልተሰጠንም እያሉ ማንም ሰው ሊደርስልን ፈቃደኛ አልነበረ። በጫሎ ሞት ምክንያትም ደግሞ ሊሆን አይችልም። ምክንያቱም ከምሽቱ 3 ሰዓት አጫሉ ሞተ፣ 9 ሰዓት ላይ ያ ሁሉ ጅቢ ሲቀጥል ቀኑን ሙሉ ያ ሁሉ ስትራቴጂ የተካሄደው የቆየ ቅድ እንጂ በአንድ ጀንበር የተደረገ ነገር አይደለም። በቃ ሌላ ቀርቶ የማይማ ቤት መቃጠል እንዳለበት እንኳን ስም ዝርዝር ተጽፎ ራይት እያደረጉ ነው ያቃጠሉት እንዴት የሚያልፉት ሌላው ቀርቶ ማለት ነው። ደግሞ ሲጀመር ፖለቲካ ውስጥም የለንበትም ምንም አይነት በቃ ከመስራቱ ሰርተን ወደ ቤት ከመግባት ውጭ ምንም አይነት ተቃውሞ ምንም አይነት ውስጥ ነገር የለብንም። በቃ እኛ ለፍተን ልጆች ማሳደግ ለፍተን መኖር የምንፈልግ ሰዎች ነን። በቃ እያንዳንዳችን ቤት የተቃጠለው በቃ በግፍ አረቢያ 7 ዓመት ቆይቼ ነው የመጣሁት እኔ። ከዛም በኋላም ኢትዮጵያ ገባሁኝ። ከባለቤቴ ጋር ለፍተን ጥረን ገረን እየተሻሻለ እየተለወጠን ባለንበት ሰዓት ነው የሁሉ መከራ የመጣሁት ማለት ነው። በቃ ለአገራችን ተወልደን ያደግንበት ቦታ ላይ ነው መስራትም ካለብን መኖርም ካለብን ብለን ነው እንጂ ከዛ እንደመጣን እኮ ሌላ ከተማ መኖር እንችል ነበር። ግን ሰው መጀመሪያ የኖረበትን የተወለደበትን ከተማ ነው መለወጥም ካለበት ማሳደግም ካለበት የራሱን ከተማ ነው አይደል? እኛ ያንን በማሰብ ነው ይሄ ነገር ይመጣል ብለን አስበን አይደለም። ያንን በማሰብ ነው ወደ ሀገራችን ተመልሰን እዚቹ ከተማ ላይ የመጣ ነው። ለእኛ መኖር ደግሞ ጥፋት አይደለም። በቃ እዚህ ጋር ቤት ስለተቃጠለ ድርጅት ስለተበላሸ ነጻነት አይገኝም ወይ ደግሞ የከተማ ለውጥ የከተማ እድገት ውድቀትን እንጂ ለውጥን አያስገኝም እኮ። ሌላ ቀርቶ ምዕራፍ የሚባል ሶዶሜ የሚያክል መናፈሻ ነው ያጠፉት። በሚገር አንድ አለ የሚባል ትልቅ መናፈሻ እሱን ነው ድራሹን ያጠፉት። ሞተሩ፣ መኪናው፣ ባጃጁ በቃ ያልተቀጠለ ነገር ምንም የለም ከተማ ውስጥ። እውነቴን ነው። በቃ የሚዘርፉትን ዘርፈው ከዛ በኋላ ነው የሚያቃጥሉት። የማይፈልጉትን ነው የሚያቃጥሉት። ቤት ጣሪያ ግድግዳ ሳይቀር ነው እያቃጠሉ የነበረው። ይህ ሁሉ እስከሚደረግ ድረስ ይሄንን እኛ የመንግስት አካል የለም ወይ? እኛ ወይንስ ደግሞ ምንድን ነው ኢትዮጵያዊ አይደለንም ወይ? ዜጋ አይደለንም ወይ? ራሳችንን እስከምንጠላ ነው የሆን ነው። በቃ እኛ ዜጋ አይደለን። መንግስት እኛን አያስበን፣ አይፈልገንም፣ አያውቀንም ወይ? በቃ ይሄ ነው እኛ አይምሯችን ውስጥ አሁንም የሚመላለሰው ማለት ነው። ለምን ውስን 1 ሰዓት 2 ሰዓት እንኳን ነገሮች ቢበላሹ ከዛ በኋላ ያለው ነገር አንድ እኮ ሀይል ካልቻለ ሌላ ሀይል ደውሎ መጥራት ይችላል አይደል እንዴ?
እንደው የብሔር ነገር አለው
አይደለም። አሁን እኔ ለምሳሌ አማራ ነኝ፣ ባለቤቴ ክርስቲያን ኦሮሞ ነው። አማራን የሚጠሉት እንዳይደል ባለቤቴ ኦሮሞ ነው። ሌላ ቤትም አማራ ባል ኦሮሞ የሆነበት ቤት አለ ለምሳሌ። እንደዛ አይነት ውድመት አለ። ያንን ራሱ እኛ መለየት አልቻልንም። እንደዚህ የተደበላለቀ ነገር ነው ያለው። አማራ ነው ቢባል ስለ ባለቤቴ ተብሎ እኔ ንብረት ሊቀር ይችል ነበረ፣ ግን አጥፍተውናል። ከዙ ምን እንደሆነ አላማው ምን እንደሆነ አልገባንም እኛ እስካሁን ድረስ ማለት ነው። ምን እንደሚፈለግ
እሷ ለምሳሌ አረብ ሀገር 7 ዓመት ቆይታ ነው የመጣችው። እኔ እዚህ ደፋ ቀና ላለው ከዛ በኋላ ያለው ነገር አብረን ነው እየሰራን ያለ ነው። የራሳችን የቤታችን ነው የምነግርሽ፣ ገብቶሻል? እና ደፋ ቀና ነው የምንለው ያገኘነውን። እኔ አሁን ለምሳሌ የኦሮሞ ክርስቲያን ነኝ። ያደግኩትም የኖርኩትም ከሙስሊሙም ከክርስቲያኑ ከሽማግሌውም ከአሮጊቱም ከትንሹም ከጥሉም ጋር ነው አብሬ የኖርኩት። እዚህ እድሜ እስክንደርስ እኔ እድሜ ለምሳሌ 40ዎች ገብቷል። እኔ በህይወቴ የመጀመሪያ ጊዜ እዚህ ከተማችን ውስጥ ተደጋጋሚ አይቻለሁ። ይሄ ደግሞ በጣም የከፋ ነው። በእያንዳንዱ ያቸው ለበያዙት ወረቀት ስም ዝርዝር አለ። አሁን እኛ ቤት የመጨረሻ ደረጃ ሲደርስ ነው የተቃጠለው። አመዱ ነው ቡን እስክንደርስ የተቃጠለው። ግን አልፎ ተርፎ አሁን ለምሳሌ ልዩ ኃይል የተባለ ገብቷል። ፖሊሶች አሉ። የመጨረሻ ፖሊስ ሬሳ ለማንሳት ሲወጡ ሙስሊም ፖሊስ ነው ቅጥሮ የገደሉት። አላማቸው ራሱ ምንድን ነው አይታወቅም። አጫሉ እኮ ማለት እኮ ለአንድ ኦሮሞስ ወይ ለአንድ ኢትዮጵያ የታገለ ልጅ ነው። ግዴታ መሳሪያ ስለያዘረለሁ መሳሪያ መያዝና መታኮስ እኮ አንድ ነገር ነው። እሱን ተሞርኮዘ ነው እኛን እየጎዱ ነው ያሉት። እነዚህን ያደራጀ ሰው ራሱን የቻለ አለ። እኛ ከፖለቲካም ከምንም ነጻ ነን። ባለቤቴም 7 ዓመት ሰው ሀገር ቆይታ ነው የመጣችው ለለውጥ ነው። ከዛስ ያለውን ነገር ደፋ ቀና ብለን ነው ጠዋት ማታ ለሊት ወተን ማታ ነው የምንገባው። ህዝቦቻችን ነው የምናስበው ያለውን ነገር ሀገራችን ነው የምናስበው። ስለ መዋጮም ስለምን የሚባል ወደኋላ የምንነው ነገር የለም። ስለ መንገድ ብሎ አዋተን ነው ስለምን ምን ጉዳት የሚመጣ አዋተን ነው። ለዚህ የሚባል ሁሉ ነገር አድርገን ነው ሁሉም ነገር ከሁሉ ጋር ፍቅር ሆነን ነው።
ሆኖም ግን አሁን በዚህ መንገድ ንብረታቸውን ማጣታቸውን ገልጸው መንግስት ድርጊቱን ፈጻሚዎች ለህግ እንዲያቀርብ ጠይቀዋል። ለኮሚሽነር አራርሳ መርዳሳ ፖሊስ በቶሎ አልደረሰም ስለመባሉ ጠይቀናቸዋል።
እንግዲህ ይህ የግለሰቦች ቅሬታ አስተያየት ሊሆን ይችላል። አሁን ይህንን እንገመግምና በወቅቱ እርምጃ መውሰድና አለመውሰድ ላይ ክስተቶች ካሉ ከህግ አንጻር ተጠያቂ የሚሆኑ ሀይሎችም ሊኖሩ ይችላሉ። እውነት ከሆነ ማለት ነው። ይሄ በግርድፉ ከህብረተሰብ የሚነሳ አስተያየት በአካባቢው የነበረው ፖሊስ አለ፣ የፌዴራል ፖሊስ አለ፣ ስለዚህ እነኚህ ኃይሎች ችግር ሲፈጠር፣ ንብረት ሲቃጠል፣ የሰው ህይወት ሲጠፋ እንዲሁ በደፋ ነው። የፖሊስ አላማው ራሱ አደጋ ሲፈጠር አደጋውን መከላከል ነው፣ እንዳይባባስ ማድረግ ነው። መቃጠለው ከሆነ ሰራዊቱ ማጥፋት፣ እዛ ውስጥ ግለሰቦቹ እንዳይጎዱ ማድረግ ነው። ስለዚህ ይሄ ጥሪም የማያስፈልግ ስለሆነ ካን አይቶ ለዚህ ከለላ ከመስጠት ሲታጠርቶ ማጣም የሚለው እንደ ፖሊስ ኮሚሽነርነት ትክክል ነው ብዬ አላስብም። አይደረግንም። ከተደረገ ግን የግለሰቦቹ ሊሆን ይችላል እና ግለሰቦቹ እነማን ናቸው ምንድን ነው የምለው እውነት ከሆነ በምርመራችን ስናጣራ ለህዝብ ግልጽ እናደርጋለን ማለት ነው። ይሄ አሁን የተሰጡ አስተያየት ምን ያህል እውነት ነው? አሁንም ለፖለቲካ ፍጆታ ነው? ሌላ ነገር ነው? አሁንም ያለው ቅሬታ እንዲከር ለማድረግ ነው? እውነት ነው የምለው ተጣርተው ግልጽ ብናደርግ የተሻለ ይሆናል።
በእናንተ በኩል ሰው ስታነጋግሩ ይሄ ቅሬታ አልደረሳችሁም? ለሚዲያ ብቻ ነው?
ለሚዲያ ብቻ አይደለም፣ ግልጽ ሆኖ ቅሬታ ሰምቷል፣ በግርድፉ ሰምተናል። ለዚህ ነው የምርመራ ቡድኑ ይህንንም አካቶ እንዲያጣራ የተደረገው።
ኮሚሽነር አራርሳ መርዳሳ አያይዘው በአሁኑ ሰዓት ኦሮሚያ ክልል ወደ ቀድሞ መረጋጋት መመለሱንና የደረሱትን ጉዳቶች በኮሚቴ በመመዝገብ እንዲሁም በድርጊቱ የተጠረጠሩ ሰዎችን በማሰር ጉዳዩን በሕግ አግባብ እንዲታይ በማድረግ ላይ መሆናቸውን ገልጸዋል። እኛም የዛሬውን ሁኔታ ለማጣራት ባደረግነው ጥረት በየከተሞቹ ኮሚቴ እየተዋቀረ ጉዳት የደረሰባቸውን ሰዎች በመመዝገብ ላይ መሆናቸውን ከአንዳንድ ነዋሪዎች ለማጣራት ችለናል። በሌላ በኩል በየከተማው ከተለያዩ ቦታዎች ከታሰሩት 2000 ሰዎች በተጨማሪ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ምክትል ሊቀመንበር አቶ በቀለ ገርባና ጸሐፊው አቶ ደጀኔ ጣፋ እንዲሁም የፓርቲያቸው አባል አቶ ጀዋር መሐመድ ከቤተሰብ ውጪ ጠበቃ እንዳልጎበኛቸው ፕሮፌሰር መረራ ጉዲና ተናግረዋል።
እስካሁን ድረስ ጠበቃ እንዳላገኛቸው ነው ይመስለኛል። ያው ከቤተሰብ ውጪ ያገኛቸው ሰው የለም። ቤተሰብ ደግሞ ምግብ በተገናኘ ምክንያት ብቻ ነው።
የት ነው የሚገኙት?
ሄዶ ሶስተኛ ፖሊስ ጣቢያ ይባል የነበረ ከማዕከላዊ ያለው አዲስ አበባ ፖሊስ ወይም ሶስተኛ ፖሊስ ጣቢያ ይባል የነበረ የመሰለኝ።
ፍርድ ቤት ቀርበዋል?
አዎ ቀርበዋል። የመጀመሪያዎቹ ቀርበዋል። እኛ ያስተላለፍነው መልዕክት ተፈት ህዝቡን የማረጋጋቱ ሁኔታ ውስጥ ቢገቡ ይሻላል የሚል አስተላልፈናል። መግለጫችንም ያንን ነው የሚያሳየው። በግልጽ መግለጫችን ሁለቱን አንዱ ነጻና ገለልተኛ በሆነ አካል ለሁሉም አሳማኝ በሆነ መንገድ ገዳዮቹ እንዲለዩ ተለይቶ ለፍርድ እንዲቀርቡ፣ ሁለተኛው ደግሞ እነዚህ የታሰሩት የበለጠ ያለመረጋጋት ስለሚፈጥር ተፈቶ የማረጋጋቱ አካል እንዲሆኑ ይሻላል የምለው መልዕክት አስተላልፈናል።
ፕሮፌሰር መራራ በተለያየ መልኩ በሚዲያ ላይ ጦርነት መሰል ንግግሮች እንደሚንጸባረቁ ገልጸው የኢትዮጵያ ፖለቲካ ለ50 ዓመታት ሳይፈታ መቆየት ሁኔታውን እንዳባባሰው ተናግረዋል። መፍትሄውም ብሔራዊ እርቅ ነው ብለዋል። በሌላ በኩል በዩናይትድ ስቴትስ እና በአውሮፓ የሚገኙ የኦሮሞ ማህበረሰብ አባላት በመንግስት ላይ ተቃውሞ እያሰሙ ይገኛሉ። ትላንት በዋሽንግተን ዲሲ እና አካባቢው የተደረገውን የተቃውሞ ሰልፍ ካስተባበሩት አንዱ ስለ ተቃውሞ ሀሳብ ለአሜሪካ ድምጽ እንዲያስረዳሉ።
ኑረስ አባላለሁ። የተቃውሞ መልዕክት አሁን ኢትዮጵያ ውስጥ ባለው ስተጫሉ ንደሰን እያመለከተ ፍትህ እንፈልጋለን የሚል ነው። እንደዚያውም ደግሞ በኦሮሞ ፖለቲካ እስረኞች እነ ጀዋር መሐመድ፣ በቀለ ገርባን እና የመሳሰሉ የኦሮሞ ፖለቲካ እስረኞች በአስቸኳይ ከእስር ይፈቱ ነው። ሌላው ደግሞ ያው በአጠቃላይ የዶክተር አብይ ስርዓት ከተወሰኑ ዓመታት በኋላ እያደረገ ያለው ትዕዛዝ አመራር ሀገሪቷን ወዳልሆነ አቅጣጫ እየወሰደ ስለሆነ አብይ አልቻለበትም። ስለዚህ አመራሩ ይቀየር በአስቸኳይ የሚል አጠቃላይ መልዕክት።
እኔ ስሜ አብዶ ቃዲ አባጀበል፣ የምኖረውም በጀርመን ሚኒክ ከተማ ነው። የኦሮሞ ኮሚኒቲ እና የኦሮሞ ጉዳዮችን የሚዲያ ጉዳዮችን የምከታተል እና ማስተባበር ሰው ነኝ። እንግዲህ በጀርመን ሀገር እየተካሄደ ያለው ተቃውሞ በቀደም በፍራንክፈርት ከሁለት ዓመት በፊት የመጣውን ለውጥ ተከትሎ በኦሮሞ ሕዝብ ላይ በአብይ አስተዳደር እየተካሄደ ያለውን ሴራ ለመቃወም ሲሆን በተለይም ከሃጫሉ ሁንዴሳ ግድያና ከታዋቂ የኦሮሞ ፖለቲከኞች እስራት በኋላ ያለው ቁጣ ከፍ ያለ ነው። ይህንን ያደረገው የአብይ መንግስት በአንዴ ተነስቶ ሳይሆን ባለፉት ሁለት አመታት የተለያዩ የኦሮሞን ህዝብ ጥያቄዎች የሚቀለብሱ አሰራሮች ሲታዩ ነበር፣ በትዕግስት ነበር የታለፈው። ከዚህ በኋላ ግን ኢትዮጵያ ከስር መሰረቱ የሀገር ምስረታው ራሱ በሴራና በደባ ስለሆነ ያ ስር ነቀል ለውጥ መምጣት አለበት ብሎ ህዝቡ ስለሚያምን ለዛ ነው ተቃውሞውን እያደረገ።
ከሰልፉ አስተባባሪዎች ጋር ባደረግነው ቆይታ የሰው ልጆች ህይወት የሚቀጥፉ ድርጊቶችን አውግዘው በቪዲዮ የሚተላለፉ ጥላቻን ያዘሉ መልእክቶች የግለሰቦችን እንጂ የኦሮሞን ህዝብ የሚወክሉ አይደለም ብለዋል። ከአስተባባሪዎቹ ጋር ዘለግ ላለ ሰዓት ነው ቆይታ ያደረግነው፣ በሌላ ዝግጅት እንመለስበታለን። በሌላ በኩል ለኦሮሚያ ፖሊስ ኮሚሽን ኮሚሽነር አራር ሳመርዶሳ በውጭ የሚገኙ ኢትዮጵያውያንን ተቃውሞ በተመለከተ ጠይቀናቸው ነበር።
ግድያዎቹ አሁን በትክክል ግን በምርመራ ተጣርቶ ሲመጣ ይሄ በዚህ ነው የሚለው ማብራሪያ ይሰጠዋል። በትክክሉ ግን በአውሮፓም ይሁን በምን ይሁን ሁለት መልክ የያዘ ነገር ነው። አንዱ ህዝቡ መሞት የለበትም፣ ይህንን ህዝቡ ወጥቶ ሰው መሞት የለበትም የሚል በአጠቃላይ ድምጻቸውን ማሰማታቸው ችግር የለውም በእኔ ማለት ነው። ነገር ግን ሳይጣራ ይሄ ነው ተብሎ በትክክል ማረጋገጫ ሳይኖር መንግስቱን እርምጃ የወሰደው ሰዎቹ የሞቱ ተቃውሞ የሚያሰማው አንዱ ለፖለቲካ ትርፍ ነው፣ ሁለተኛ ደግሞ በቂ ኢንፎርሜሽን ሳይኖራቸው ዝም ብሎ በደፈን አስተያየት የሚሰጥ ድንቁርና ነው ማለት ነው። መንግስት ነዋሪውን፣ አርሶ አደሩን፣ ሌሎቹን ዝም ብሎ ነዋሪ ህዝብን ለምን ይገላል ነው? ይሄ ያ ህብረተሰብ ቤት እንዴት ያቃጥላል ነው? መንግስት ነው የሚለው በደፈነው ራሱ መነሻ ይኖሯል። የታጠቀው ሀይል ተቃዋሚ ሀይል በጎራ ተከፋፍሎ የሚጣላ ከሆነ መንግስት ወደ አንድ ሳይድ ሆነዋል የሚል መደምደማውን ካዳት ይዛል እንጂ በጅምላው ህዝብ የወሰደው በመንግስት ነው የሚል ከትክክለኛ ኢንፎርሜሽን ቢዝነስ ተሻለ ይሆናል። ፊቱ ይሄ ብሔር መልክ ለማስያዝ ተሞክሯል። ሃይማኖት መልክ ለማስያዝ ተሞክሯል። አብዛኛው የሞቱ ሰዎች ከሙስሊም ከክርስቲያን ሲሞቱ ይሄ እርስ በርስ ያ የፖለቲካ ሽኩቻ የተደረገው ቅስቀሳ ነው። ስለዚህ አሁንም የሚደረጉ በሶሻል ሚዲያ በተለያዩ በሚዲያዎች የሚደረግ ቅስቀሳ ይሄ በብሔር መሀል በሃይማኖት መሀል ቅሬታ እንዲሰፋ ህዝብ እርስ በርስ እንዲጨራረስ የሚደረግ ነው እንጂ መንግስት ሃይማኖት የለውም። መንግስት ለየትኛው ሃይማኖት ተወግኖ የትኛውን ሃይማኖት ላይ እርምጃ ይወስዳል? መንግስት የትኛውን ብሔር ሆኖ የትኛው ብሔር ላይ እርምጃ ይወስዳል? ስለዚህ ይሄ የተሳሳተ ግምት ነው። የተሳሳተ ግምት ደግሞ የተሳሳተ ውሳኔ ያሰጣል እና ህዝቡ ከዛ ትንሽ ሌሎችም ሰከን ብሎ ምንድን ነው የምለውን የሚመጣው መረጃ ተነስቶ ቢደግፍ ቢቃወም ጥሩ ነው የሚል ነገር ነው ያለን። አሁንም ያለው ችግር በግርድፉ በተደረገው ቅስቀሳ አጫሉ ሞተ የተባለው ሌላ ብሔር እንደገደለ አድርጎ በሚዲያ ሲያስወራ ሲቀሰቅሱ ነበር። አንዳንዶቹ በዚህ ነው፣ ሌላው ደግሞ ሃይማኖት በማስያዝ ከዚህ በፊት የነበረውን ቁርሾዎችን በመቀስቀስ የተደረገው ነገር ነው እንጂ ላይ የተደረገው ተቃውሞም የለም። መንግስት በዚህ ላይ የሚወሰድም ነገር የለም። እንደ ክልሉ ፖሊስ ኮሚሽነርነት ይሄ በጣም የተሳሳተ ለፖለቲካ ፍጆታ ነው እንጂ ምንም ለህዝብም ለሀገርም የማይጠቅም ውጭ ያለው ኮሚኒቲም ሰከን ብሎ ያለውን ሁኔታ ያለውን እውነታ ተረድቶ መሆን የሚገባው ላይ አስተያየት እንዲሰጥ የሚከለክል የተዛባ አመለካከት እንዲይዝ እንዲያደርግ ስለሆነ ይህ ስህተት ነው የሚል አመለካከት ነው።
አድማጮች፣ ከኦሮሚያ ክልል ፖሊስ ኮሚሽን ኮሚሽነር አራርሳ መርዶሳ ጋር ሰፋ ባሉ ጉዳዮች ላይ ተወያይተናል። በሌላ ዘገባ እንመለስበታለን።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሩ ንጉሱ ታምሬና እኔም ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። እባኮ እባኮ ራስዎን ከኮሮና ቫይረስ መጠበቅ ጨርሶ ለአፍታ በምንም ምክንያት አይዘናጉ። በእኛ በኩል ሰላም ጤና ይስጥልን። በደህና ደሩ።